ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጀነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 12 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ህዝበኝነት ለውጥን አይተካም ለለውጥም ዋስትና አይሆንም በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ አለን። በመጨረሻም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ህዝባዊ ትግልና የሽግግር ጥያቄ የመጀመሪያውን ክፍል ፕሮግራማችንን እናጠናቀቃለን። አሁን ወደ ዜናው።
ከሻቢያ ባለስልጣኖች ጋር ስለ ድንበር ጉዳይ በሚስጥር ለመነጋገር ወደ አሜሪካ ያቀናው ኃይለ ማርያም ደሳለኝ በአሜሪካው የቀድሞ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ኃላፊ ዶናልድ ያማማቶ አገናኝነት ከሻቢያው የውጭ ጉዳይ ሚኒስቴርና ከፖለቲካው ኃላፊ ከየማነ ገብረአብ ጋር መነጋገሩ ሊታወቅ ችሏል። ኃይለ ማርያም ልዑክ ሆኖ የመጣው ለመደራደር ሳይሆን የአልጀርሱን ውሳኔ ወያኔ ተቀበልኩ በማለቱ በስራ ላይ እንዴት እንደሚውልና አያይዞም የወያኔ ወታደሮችና ዜጎች ከተባሉት ቦታዎች እንዴትና መቼ እንደሚለቁ ለመነጋገር ነው። ይህ በእንዲህ እንዳለ የወያኔ አዲሱ ሹም ደግሞ ይህን ብሔራዊ ክደት ሊሸፋፍን በሚስጥር መንገድ ስለ ሰላምና አብሮ መኖር መስበኩን ተያይዞታል ያሉ ክፍሎች የወያኔን የመሬት አሳልፎ መስጠት ውሳኔ ህዝብ ስለተቃወመው ወያኔ ይህ ውሳኔ የአዲሱ ሹምና ጓደኞቹ ነው በሚል በህዝብ ዘንድ ሊያቃጥለውና አልፎም ለመጪው ክስ ሊያመቻቸው እየጣረ ነው ተብሏል። መሬት ለሻቢያ ስጡ ግፊት በያማማቶና አሜሪካ የተደረገ ያለ ሲሆን ጉዳዩ ወያኔዎችን ለሁለት መከፋፈሉም ሊታወቅ ተችሏል። ያማማቶ የወያኔ ወዳጅ ሆኖ በአምባሳደርነት አዲስ አበባ ያገለገለ ሲሆን የ1997 ምርጫ ድምጽ ሲሰረቅና ብዙ ህዝብም በግፍ ሲገደል ከመለስ ዜናዊ ጀርባ የቆመ ጸረ ኢትዮጵያ ግለሰብ ነው ያሉ ክፍሎች ከባድሜና ዛላምበሳ አሌቴና ወዘተ ለሚፈናቀሉ ዜጎች ድጎማ አሜሪካ ታደርጋለች በሚል በመካሄድ ላይ ያለውን የክህደት እንቅስቃሴ ደግፏል ተብሏል። በተያያዘ ዜና ደግሞ አዲሱ ሹም ግማሽ ባዶ ለሆነ ፓርላማው በረጅሙ ሲለፍፍ አንዴም በሱዳን የተያዘውን የቋራን መሬት ወይም የወልቃይት ጠገዴን ወዘተ የመሬት ጥያቄ የህዝብን ከቤት አስወጥቶ መሬቱን በወያኔ ማስያዝን በተመለከተ ምንም ሳይናገር ማለፉን ታዛቢዎች ተችተዋል። ሰኞ ሰኔ 11 ቀን 2010 ዓመተ ምህረት አብይ አህመድ በወያኔው ፓርላማ ተገኝቶ በተለያዩ ጉዳዮች ላይ ማብራሪያ ከመስጠቱም በላይ በተወሰኑ የፓርላማው አባላት የተጠየቁትን ጥያቄዎች መልሷል። በዚህም ከሁለት ሰዓት ተኩል በላይ በፈጀ ሰፊ ማብራሪያ በርካታ ጉዳዮች የተነሱ ሲሆን አገሪቱ ስላለችበት የኢኮኖሚ ሁኔታ፣ ስለ አልጀርስ ስምምነት፣ በተለያዩ አካባቢዎች ስለሚካሄዱ ግጭቶች እንዲሁም ስለ ሽብርና የእስረኛ መለቀቅ ጉዳይ ማብራሪያ ተሰጥቶባቸዋል። የኢኮኖሚ ጉዳይን አስመልክቶ የአገሪቱ የኢኮኖሚ እድገት ነጠላ አሃዝ ሆኖ የዋጋ ግሽበት ግን በጥምር አሃዝ እያደገ መሄዱን፣ የእርሻ ምርት በድርቅ ሳቢያ መጎዳቱንና የኢንዱስትሪ ምርት አርኪ አለመሆኑን እንዲሁም እየተቆለለ የመጣውን የውጭ ዕዳ ለመክፈል አስቸጋሪ ሁኔታ መፈጠሩን አምኖ ገልጿል። በመንግስት ይዞታ ስር ያሉት ተቋማት በሙሉ ወይም በከፊል ወደ ግል ይዞታ እንዲዛወሩ የተደረገውም ውሳኔ አንድም የውጭ ምንዛሬ ለማግኘት ሌላም የገበያ ኢኮኖሚውን ለማስፋት ነው ብሏል። የአልጀርስን ስምምነት አስመልክቶ ከዚህ በፊት ይኸው ፓርላማ የወሰነበት እንጂ አዲስ ውሳኔ እንዳልሆነ ገልጾ ለሰላም ቅድሚያ በመስጠት ባሁን ወቅት ተግባራዊ እንዲሆን ተወስኗል ብሏል። በየቦታው ብሔርንና ጎሳን መሰረት በማድረግ የተነሳውን ግጭት አስመልክቶ የጉዳይ በሁሉም አካባቢዎች መኖራቸውን አምኖ በጉዳዩ ላይ ጥናት የሚያደርግ አቋቁሞ መሰረታዊ መፍትሄ ማግኘት ያስፈልጋል ብሏል። የሽብርተኛነት የጠረሙስና ህጉን ተግባራዊ አለዳረክም በሚል ከአንዲት የምክር ቤት አባል ለቀረበለት ጥያቄ በሰጠው መልስ ውስጥ ህገ መንግስቱ የመከላከያና የደህንነት ተቋማት ከፓርቲ ገለልተኛ እንዲሆኑ ቢያስገድድም በመሬት ላይ ያለው ሁኔታ ሌላ ነው ካለ በኋላ መግረብ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ ተግባር ነበር በማለት የወታደሩና የጸጥታው ተቋም በሽብርተኛነት የሚጠየቁ መሆናቸውን በመግለጽ ሲወነጅል የወያኔ ባለስልጣኖች በኃላፊነት ሊጠየቁ እንደሚችሉና መታሰር እንደነበረባቸው ገልጿል። የማብራሪያ የወያኔ ነባር ባለስልጣኖችን ሊያስቆጣና ሊያስደነግጥ እንደሚችልም ይገመታል። የወያኔው ጠቅላይ ሚኒስቴር በአዋሳ ከተማና በወላይታ ሶዶ ከተማ ተገኝቶ ከከተሞቹ ነዋሪዎች ጋር የተወያየ መሆኑ ተነግሯል። ባለፈው ሳምንት በአዋሳ ከተማ ከ10 በላይ የሚሆኑ የወላይታ ተወላጆች መገደላቸው፣ ከ80 በላይ የሆኑ የአካል ጉዳት የደረሰባቸው መሆኑ ሲታወቅ በወላይታ ሶዶ በስብሰባው ላይ የነበረው ነዋሪ ሁሉም ጥቁር ልብስ ለብሶ እንደነበር ለማወቅ ተችሏል። በነገውለት ወደ ወልቂጤ ተመሳሳይ ስብሰባ እንደሚካሄድም ተነግሯል። የፌደራል ፖሊስ ኮሚሽነር በመሆን ከሁለት ወር በፊት በአብይ አመር ተሹሞ የነበረው ያሬድ ዘሪሁን በፈቃዱ ስራውን የለቀቀ መሆኑ ታውቋል። ስራውን ለመልቀቅ ምን እንዳነሳሳው የታወቀ ነገር የለም። ቀደም ብሎ እንደተዘገበው የደቡብ ሱዳን ፕሬዝዳንት ሳልቫ ኪር እና የደቡብ ሱዳን ዋና የተቃዋሚ መሪ ሪክ ማቻር ረቡዕ ሰኔ 13 ቀን በአዲስ አበባ ተገናኝተው የሚወያዩ መሆናቸው ተገልጿል። በደቡብ ሱዳን በ10,000 የሚቆጠሩ ሰዎችን የፈጀው የእርስ በርስ ጦርነት እንዲቆም በሁለቱም ወገኖች ላይ ግፊቱ እየጨመረ የመጣ ሲሆን ስብሰባውን በአሁን ወቅት ማካሄድ ያስፈለገበት ምክንያት ውጤቱን በሰኔ 22 ቀን ሞሪታንያ በሚደረገው የአፍሪካ ህብረት ስብሰባ ላይ ለማቅረብ እንዲቻል ነው ተብሏል። ከሁለት ዓመት በፊት ማቻር ከደቡብ ሱዳን ከተማ ከወጡ በኋላ መጀመሪያ ወደ ሱዳን ከዚያም ወደ ደቡብ አፍሪካ ሄደው በቁም እስር ላይ መቆየታቸው ይታወቃል። በአሁን ወቅት ተገናኝቶ ለመወያየት ፍላጎት የታየ ሲሆን ስምምነት ላይ መድረሳቸው ግን ከወዲሁ መተንበይ ያስቸግራል ተብሏል። በኢጋድ አማካኝነት የተመሩ የሁለቱ ወገኖች ስብሰባዎች በተደጋጋሚ ውድቅ መሆናቸው ይታወሳል። የተባበሩት መንግስታት የስደተኛ ጉዳይ መስሪያ ቤት በቅርቡ ባወጣው አመታዊ ዘገባ ባለፈው አመት ከአፍሪካ ጦርነት የእርስ በርስ ግጭትን እንዲሁም መንግስታት የሚያደርጉትን አፈናና እስራት በመፍራት ከቤት ንብረታቸው የተፈናቀሉ ዜጎች ቁጥር 69 ሚሊዮን መድረሱን ገልጿል። በስደተኞች ቁጥር ብዛት አፍሪካ ትልቋ ስትሆን ባለፈው አመት በአህጉሩ የነበረው የስደተኛና የተፈናቃዮች ቁጥር የ20% ጭማሪ ያሳየ መሆኑም ተገልጿል። በደቡብ ሱዳን በእርስ በርስ ጦርነት ምክንያት የተፈናቀሉት ቁጥር 1 ሚሊዮን መድረሱም ተገልጿል። ከኮንጎ ዲሞክራቲክ ሪፐብሊክ ወደ ሌሎች አገሮች የተሰደዱ ዜጎች ቁጥር 620,800 የደረሰ ሲሆን ከሌሎች አገሮች ወደ ኮንጎ ዲሞክራቲክ ሪፐብሊክ የገቡት ደግሞ 560,000 መሆኑንና ከዚህ ውስጥም በርከት ያሉት ከደቡብ ሱዳን የመጡ ስደተኞች መሆናቸውን ዘግቧል። ዜናው በዚያ አበቃ።
I'm a camera.
ህዝበኝነት ለውጥን አይተካም ለለውጥም ዋስትና አይሆንም ጆሮ ያለው ይስማ ማንበብ የሚችለው ሁሉ ያንብ የኢትዮጵያ የፖለቲካ ሁኔታ ቀውስ አዘል መሆኑን ቀጥሎ ነገን የለውጥ አምጪ አለያም ውጥንቅጥን አንጋሽ ሊያደርግ በሚችል ማጠፊያ ላይ ቆሞ ይገኛል የሚወሰደው እርምጃ መጪውን ሂደት ሊወስን መቻሉ ግልጽ ነውና ከወዲሁ ሁኔታውን በሚገባ አጢኖ ከስሜታዊነትና ህዝባዊነት ጀብደኝነትም ራቅ ብሎ መገኘትን መዘጋጀትን ይጠይቃል። አዲሱ ሹም ከመጣ ጀምሮ መደረግ ያለባቸውን አጽንኦት ሰጥተን ስናቀርብ ስናሳስብ የባጀነውን መረዳት ያቃታቸው ስሜተኛ ክፍሎች ሹሙን ተጻረሩት አደናቀፉት ሲሉም ተደምጠዋል። ሌላም ትችትና ውግዘት አወርደውብናል። የፖለቲካ ጀብደኝነት ፍሬው ገለባ ነው። ህዝበኛ መሆን ሰው የሚፈልገው ሊሆን ቢችል ባይችል አቋም ብሎ መለፈፍ የህዝቡን ቀልብ በቃላት ለመሳብ ማተኮር ህዝባዊ እርምጃዎችን መውሰድ ሳይሆን ህዝባዊ መስሎ ለመታየት መጣር ሁሉም ተጨባጭ የለውጥ እርምጃን አይተካም። ለለውጥም ዋስትና አይሆንም። አዲሱ ሹም ብዙ ባለስልጣኖች ባልተገኙበት የወያኔ ፓርላማ ለሁለት ሰዓት ተኩል ያደረገው ንግግር ለዚህ ነጥብ ጫና እንድንሰጥ ያስገድደናል። በወያኔዎች ላይ የተሰነዘረው ትችትና ክስ ማን ላይ ቆመሽ ማንን ታሚያለሽ አንደምታ እንዳለው ሊሸፍነው አልቻለም። እየተካሄደ ላለው የእርስ በርስ ግጭት ወያኔ ተጠያቂ መሆኑን፣ በህዝብ ላይ ሽብርና ግፍ የፈጸመው ወያኔ መሆኑን፣ ለምን እስረኛ ተፈታ ብለው የሚበሳጩ ወያኔዎች መኖራቸውን የምናውቀውም ይሆን በይፋ ነግሯቸዋል። ይህ ሁሉ የወያኔ አክራሪዎችን የሚያስደስት ንግግር አይደለም። ወያኔዎች የአልጀርስን ስምምነት ተቀብሎ መሬታችንን ለሻቢያ ሊሰጥ ወስኗል ብለው በሹሙ ላይ ክስ እያሰራጩ ናቸው። በወያኔ ጥላቻ የተነሳ ለአዲሱ ሹም ድጋፍ ሊሰጡ የወሰኑ ጥቂቶች አይደሉም። በተጨባጭ ግን ለተቆጣ ወያኔ መከታ ሊሆኑ ይችላሉ ወይ ለሚለው መልሱ ቀላል አዎ እንዳልሆነ የምናውቀው ነው። ወያኔ የህዝብን ተቃውሞ በኃይል መጥቶ በማፈን ላይ አሁንም ጽኑ እምነት አለው። ያልተደራጀና ጽኑ መሰረት የሌለው ድጋፍ ደግሞ ከነፋስ አያድንም። በ1997 ምርጫ ወቅት የተቃዋሚ መሪ ተብዬዎች ሁሉ በአሜሪካ ላይ እምነትን ጥለው አንታሰርም፣ ምርጫ ካሸነፍንም አሜሪካ ውጤቱን ያስከብርልናል ያሉት በተጨባጭ አሜሪካ ለማንም ታማኝነት እንደሌላትና ካሸናፊውና ባለጉልበት ጋር እንደምትቆም መረዳት ተገደዋል። የአሜሪካ ወዳጆች ከኢራኑ ሻህ እስከ ሞቡቱና ሙባረክ ተመሳሳይ ግንዛቤን ከውድቀታቸው ጋር ማግኘታቸውን የምንረሳው አይደለም። ለለውጥ ዋስትና የህዝብ ትግልና ድጋፍ ነው። ህዝብን ከጎን ማሰለፈን ይጠይቃል። በተጨባጭ በኢትዮጵያ ሁኔታ ደግመን ደጋግመን ስንል እንደቆየነው የህዝብ ፍላጎቶችን ማሟላትና ከህዝብ ጎን መሰለፍ መቻል ያስፈልጋል። የቃላት ድርድራና ጀብደኝነት ቦታ የላቸው። ለመሰረታዊ ችግሮች መሰረታዊ መፍትሄዎችን ማቅረብና ህዝብን ከለውጡ ጥረት ጎን ማሰለፍ ያሻል። ህዝብ ላመነበት ለውጥ ላመነበት ትግል ህይወቱንም ድረስ የሚለግስ መሆኑ ይታወቃል። በቅድሚያ ይወሰዱ ያልናቸው እርምጃዎች ይህን የሚያረጋግጡ ናቸው። አዲሱ ሹም በርግጥ በአሜሪካኖች ታሽቶ የቀረበና የተወሰኑ ወያኔዎችም ይሁን ብለው የተቀበሉት ነው። የህዝብ ትግል የፈጠረውን የለውጥ ሁኔታና የወያኔን ቀውስ ለመቆጣጠር ታቅዶ መምጣቱ ክርክርን ጋባዥ አይደለም። የሀገራችንን ተጨባጭ ሁኔታ ከስሜታዊና ግልብ ግምጋሜ ውጭ በተጨባጭ ታማኝ መረጃ መሰረት የምናውቀው ክፍሎች ህዝባዊ እርምጃዎች ባስቸኳይ ካልተወሰዱ የነቶሎቶሎ ቤት ውጤት ሊመጣ መቻሉ በግልጽ ይታየናል። ትንግርት ሳይሆን ሳይንሳዊ ግንዛቤና ትንተናም ነው። አሁንም ቢሆን ስልጣን በወያኔ እጅ መሆኑን የሚስቱ ዓለማቸው የኛ አይደለም። ጦሩና አፋኝ ኃይሉ ኢኮኖሚ ወዘተ በወያኔ እጅ ነው። ይህን መጻረርና ለውጥን ማስፈን ወያኔን መነጠልና ማሽመድመድ የሚቻለው የህዝብ ሙሉ ድጋፍና ተሳትፎ ባለቤት ሊኮን ሲቻል ብቻ ነው። ተነካን ተደፈርን ባይ ባለስልጣን የሆኑት አክራሪ ወያኔዎች ነገ እርምጃ ሊወስዱ ቢነሱ እየተነጋገሩበት ነው በጉዳዩ አሜሪካ ሹሙን ሊያድነው ጣቱን የሚያነሳ አይሆንም። የወያኔን አገልጋይ ሚና ማጣት ፈላጊዎች አልሆኑምና ለኢትዮጵያ ሲሉ ብሔራዊ ጥቅማቸውን በጥቂቱም የሚጎዱ ይሆናሉ ብሎ መጠበቅ ሞኝነት ነው። በመሆኑም አዲሱ ሹም ሊመካ የሚጥረው በራሳችን ህዝብ ሆኖ ሳለ የህዝብ ጥያቄን ምላሽ በመስጠት ለመስጠት በሚገባ በመንቀሳቀስ እውን ከወያኔ ተርያ አማራጭን ፈላጊነቱን ሊያሳይ ሊያሳምን መሰማራት አለበት ማለት ነው። ከዚህም በመነሳት ነው መሰረታዊ ጥያቄዎች ይሟሉ ዘንድ ስንደረደር የቆየነው። ከጭፍን ድጋፍና ከተስፈኝነት ጎዳናም የራቀ ነው። መጠርጠር ሲያንስ ነውም ያልነው በተጨባጭ ሁሉም የፖለቲካ እስረኞችን መፍታት ቀነቀጠሮ የሚሰጠው መሆን የለበትም። የኢሃፓን እስረኞች ጉዳይ ማንሳት ወያኔን ያናድዳል ወይም የት እንዳሉ አናውቅም ማለት አሳማኝ ምክንያት መስጠት አይደለም። ህገወጥ ውሳኔ ተደርጎባቸው አሁንም ታስረው ያሉም መለቀቅና ግብረስየልም መቆም ይገባዋል። ጸረ ህዝብ አዋጆችና ድንጋጌዎች ጸረ ሽብርተኛ ነጻ ፕሬሱን አፋኝ ሰርቶ አደሩን ጨቋኝ ግብረሰናይ ድርጅቶችን አደናቃፊ ወዘተ ሳይውል ሳያድር መሻር ይገባቸዋል። የእርስ በርስ ግጭትን ወያኔ ራሱ እያስፋፋ ከሆነ ለዚህ መሰረት የሆኑት ህጎችና ድንጋጌዎች ሁሉ መሻር ያስፈልጋቸዋል ማለትም ነው። ህዝብን ጨፍጫፊ ልዩ ኃይል አይነት ሚሊሻዎችን ማፍረስ ህዝቡ በድህነት እየማቀቀ ባለበት ገንዘብ የለንም ማለቱና በዚያውም ገንዘብ ዘራፊዎቹን መሾሙ አብሮ የሚሄድ ባለመሆኑ በከባድ ሙስና ተዘፍቀው ኢትዮጵያን የበዘበዙትን ሁሉ በቁጥጥር አስገብቶ ገንዘቡን ማስመለስ እነዚህን መሰል እርምጃዎችን ለመውሰድ መነሳቱና ፍላጎት ማሳየቱ መንቀሳቀሱ ባዶ ህዝባዊነት ሳይሆን የህዝብን ድጋፍ የሚያስገኙ እርምጃዎች ይሆናሉ። ምናልባትም ይህ የህዝብ ድጋፍ የባዳኑንም አቅጣጫ ሊያስቀይር የሚችል ይሆናል። ከዚህ በተያያዘ ዋናው መልህቁ እንበለውና ለህዝባዊ ሽግግር ተጨባጭ ገንቢ እርምጃዎችን መውሰድ ነው። የህዝብና የተቃዋሚዎችን የጋራ ሚና ለመቀማት ለመተካት ጥረቱ መቆም አለበት። ተቃዋሚ ድርጅቶች ነን የሚሉ ግን በተናጠል የስልጣን ፍርፋሪ ሊቀራመቱ የተነሱትንም የጋራ የህዝብ ጥረት ላይ ጋሪጣ እንዳይሆኑ መምከር ማስጠንቀቅም ተገቢ ይሆናል። አብዩ ጉዳይ ግን አሁንም ኃይል የወያኔ ሆኖ መገኘቱ ነውና ይህን ኃይል ህዝባዊ ኃይል በተደራጀና በጽኑ መልክ ተቋቁሞ የሚያስቸንፍበትን መንገድ መሻት የጋራ ግዳጃችን ሆኖ ይገኛል። ይህን በተመለከተና አገራዊ ጠቀሜታ ባለው ግቡን ባወቀና ባልተወናበደ ጥረት ተካፋይ ለመሆን ሁሌም ዝግጁ መሆናችንን ህዝብ የሚያውቀው ነው። ህዝብን የሚተኩ ምርጦች ነን ባዮችን መቼም ቢሆን መች እንደማንቀበል ደግሞ ደማችንን ገብረን አሳይተናልና ማንንም ሊጠይቀን አይችልም። ለውጥ ፈላጊዎች ስልጣናቸውን ከህዝብ ይሁን ታካገናኙና ከህዝቡ ጎን በቃል ሳይሆን በገቢር ከተሰለፉ ፍሬ ያለው እንቅስቃሴ ሊኖራቸው ይችላሉ። ነገጠዋት ስንነሳ ስለወያኔ መፈንቀልና ስለግለሰቦች መታፈስ መታሰር ለመስማት ፍላጎት የለንም። የእስራት አፈናና ግድያ ጊዜ በሐቅ እንዲያከትም ግን የህዝብን ፍላጎት አሟልቶ ህዝብን ተገናድርጎ ለህዝብ ጥያቄዎች ተጨባጭ ምላሽ ሰጥቶ አዎ ትሁትም ሆኖ መገኘትን የግድ ይላል። የታሪክ አተላዎችን አቅፎ ሽግግር ማለቱ ምጸት በመሆኑ አያስቀንም። ጥያቄያችን በሶታችን የህዝብ ነውና ለዚህ መፍትሄ ሳይሰጥ ለግለሰብ ላይ ታች ዳንኪራ አጀብ ልንሆንም መጠበቅ የለበትም። አዲሱ ሹም ያሉትን ችግሮች በንግግሩ ጠቅሷል። በተግባር ሊያስወግዳቸው ይነሳና የህዝብን ድጋፍ ያገኝ። ለህዝብ ስልጣንን ለማስረከብ ህዝብን ተገናድርጎ ይጣር። ውዳሴ ከንቱ ሌላ፣ ህዝባዊ ድጋፍ ሌላ። ይህን አለመረዳት በህዝበኝነት መጨፈን መሆኑም ግልጽ ነውና ይህ ሁኔታ ይወገድ እንላለን። ወያኔ የቁርጡ ቀን እየመጣበት ነውና በቀላሉና በሰላም ስልጣኑን አይለቀም። ይህንን ሙሉ በሙሉ ስለምናምንበት መፍትሄ የምንለው ይህን መሰረት ያደረገ እንጂ ወያኔ ሊሞት የሚያጣጥር አቅመቢስ አውሬ ነው የሚለውን ግምጋሜ አይደለም። የወያኔን መደገፊያ ተቋሞችና ህጎች ውድቅ ማድረጉ መቅደም አለበት። የወያኔን ህገ መንግስት ተብዬ ሰነድ መሰረት እናደርጋለን እንጠብቃለን ብሎ መለፈፍና ለውጥ እንፈልጋለን ብሎ መሰየም የሚጣጣሙ አይደሉም። ጠርጥር ይላል የሀገራችን ሰው። ጥርጣሬያችን በቃል ብቻ ሳይሆን በተጨባጭ ህዝባዊ እርምጃዎች ከተነሱ ከህዝባችን ጎን እንደተለመደው ቆመን ትግላችን ይቀጥላል። አሁንም የምናደርገው ይህንኑ ነው። ትግል ለህዝባዊ ዴሞክራሲ፣ ለህዝባዊ መንግስት። ጸረ ወያኔ ህዝባዊ ትግላችን ጠንክሮ ተፋፍሞ ይቀጥል።
ሽንግርተኛው ሰላይ ካሳየ። ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውርቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አፉን ከመክፈቱ አይናውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳት ሲነድ ቀውጤው ሲበዛበት ልክ እንደ ያን ጊዜው በነ ጵላጦሶች በ97 ወያኔን አድነው የስርት ግሉ የስነቀሉን ትግል እንዳደናቀፉት ይሁንና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፊያ ሲሾሩ እድሜ ለኢህአፓ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል በአንድ ጊዜ ተስፋፍቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከርስ አደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽ እናከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ። ጉድኮ ነው ጎበዝ ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማኝ የባድ ከተኛ ያፈራ ሰላዎች ምርት ያገር ሁሉናን ለባድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምጹ በስንጥቅ ምላሱ የእባድ መርዝ የሚረጭ የተቀጣጠለውን ያመጣ ትግል አፋዙ አድርዞ በረደለሽ ዲስኮር አገራዊን አመጽ እንደቅቢያ ቀልጦ ውድ አገራችንን ለህዝቦቿ ሲኦል ለባዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጦና ቅዶ ለቀጣሪው ባዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሁንላችሁ ይሁት ራይታችሁ ዘላል ካዲ ባንዶችን ለቃቅሞ ሰብስቦ በመራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስራት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም ባራቱ ማዘናት ክብሪቱን ለኩሰ
ከአምስት አመታት በፊት ይህን ማሳሰቢያ አቅርበን ነበር። ደጋግሞ የሚታለል ዝንታለም ይበደል ነጋጠባ በተደጋጋሚ የሚሞኝና የሚታለል ህዝብ ለማያባራ ፍዳ የተዳረገ ነውና ብዙዎች አያዝኑለትም። በተለይም ተማርኩ አወቅኩ ነቃውሎ ያለው ክፍል መሞኘት መታለል ካበዛ መከራይም ከረው ተብሎ የሚተው ይሆናል። በተያዝነው ታሪካዊ የትግል አመት የኢትዮጵያ ታጋይ ኃይሎችና ህዝብ ሁሉ ማተኮር ያለበት ይህን አረመኔና ዘረኛ የወያኔ ቡድን በምን መንገድ እንጣለው በሚለው ላይ መሆን ሲገባውና መሆንም ሊጀመር ሲል ተንኮለኛ ወያኔና በዚሁ በጠያፍ ተልእኮ አውቀውም ሆነ ሳያውቁ የሚያጅቡት ክፍሎች የትኩረት አቅጣጫን ለማሳት ልዩ ልዩ ሴራዎችን ጎንጉነው ብቅ ብለዋል። መለስ ዜናዊ ብልጣብልጥነቱ ግልብና ተንኮላዘል ቢሆንም አፍጦ የመጣበትን የህዝብ አመጻደጋ ግን በጊዜ አይቶታል። አንዳንዶች የኢትዮጵያ ህዝብ ሞቲቫራል ሆዱን ወዷልና ይባስ ብለውም አልፎለታልና ከቶም የሚያምጽ አይደለም ቢሉም መለስ ዜናዊና ጓደኞቹ ግን ይህ ህዝብ የሚኖርበት አስከፊና አዋራጅ ሁኔታ አስመርሮት ሊነሳናል ያምስ የፌደራልና አጋዚን ጋጋታም ወግድ ብሎ አገዛዙን ሊያንኮታኩት እንደሚችል ተረድተውታል። ነውናም በአንድ በኩል አፋኝ ኃይላቸውን ሲያዘጋጁ በሌላ በኩል ደግሞ ህዝብን አደናግረውና ወደው ጅምብርም ከተው ሊያዘናጉትና ካመጽ ጋር ቆት በመሯሯጥ ላይ ናቸው። የመጀመሪያውና በስፋት የተቦከረው ማደናገሪያ ኤርትራ ላይ ጦርነት ማወጅን የሚመለከት ነው። ሻቢያ ኢትዮጵያን ሊጎዳ ማለትም ወያኔን ሊያጠቃ ተዘጋጅቷል አማጽያንን እያሰማራብን ነው ወዘተ ወዘተ በማለት ላንዴም ለሁሌም አስመራ ሄደን መንግስት መቀየር አለብን ብሎ መለስ የማያምርበትን ያገር ወዳድ ካባል ያጠልቅ ተነሳ። ከራሱ የገደል ማሚቴዎች ውጪ ህዝብ በዚህም አልደናገራለ እንዲያውም ይጫረሱ ያለፈን ስህተት አንደግመን ባዩ በዛ ማለትም ይቻላል። ይህ ሰራሲል ደግሞ ታላቁን የአባይ ግድብ ልሰራ ነው ግን ግብጽ ተነሳችብኝ የሻቢያ ቅጥረኞችም ተባበሩብኝ ሲል ባረከ። ይህ ግድብ አንዴ ሚሊኒየም አንዴ ተሐድሶ ተብሎም ተሞገሰ። ጉድ ወደ ኋላ እንዲሉ ግን ይህ ግድብ
ثمانية بليون بر ياوت علنا جنا وچو ملت النازب كسرقوت كنزب توس دوم يسرى سايون هزب يم يواتاو يهون اللبلو عينون بچوات بوچوها شوهاتون امتكتاو تشوفر يساويان استقابلت قدم سيسرى اتيوبيا متكا ليلا درجان دم التقابام تتنبه ወደ አምስት ግድብ ተሰርቶ አሁንም ኮረንቲ በፈረቃ ነው የሚሉትን አድማጭ ለማፋጣትም የወያኔ መንጋ ተንጫጫ። ሌሎች አዋቂ ምሁራንን ባዮች ደግሞ ፍየል ወዴ ቅዝምዝም ወዴ አይነት ግድቡ ያካባብን ሁኔታ አቃውሳል ወዘተ ብለው ሊታቸው ሲነሱ መሰሎቻቸው ደግሞ ግድቡ ለሱዳን ተጠጋ ብለው ስጋት አሰሙ። አወቁም አላወቁም ወደዱም ጠሉም ሁሉም ሰፈት ተበለው በወያኔ ጎርፍ ተወስደው ግድብ ግድብ ብሎ ጭቅጭቅ ላይ ተጠመዱ። ዋናው ትኩረት ወያኔ ላይ መረባረብ መሆኑ ቀርቶ ግድቡ ይጠቅማል አይጠቅምም ሆነ። ወያኔ የሚፈልገው ተፋካ ማለት ነው ማዘናጋት ከዋናው ትኩረት እይታን ማራቅ ባልባሌ ጉዳይ ማጨቃጨቅ። አባይ ተገድቧል ወደፊትም ይገደባል። ዛሬ በተጨማሪ ተገደበ አልተገደበ ዋና ጉዳይ ካለመሆኑ ሌላ ዋና ጉዳይ በዚህ አመካኝቶ ወያኔ ህዝብን ሊዘርፍና ሊከፋፍል መነሳቱ ብቻ ነው። ህዝብም አልከፍልም ማለት እንደሚገባው ማሳሰብም ማስፈልጊ ነው። ከዚህ ሌላ አባይም ፊሞላ ባይሞላ የራሱ ጉዳይ ነውን ያስታውሳል። የህዝብን ትኩረት ከወያኔ ላይ አንስቶ ወደ ሌላ በመውሰድ ደረጃ ደግሞ የወያኔ ደጋፊ ነን የሚሉ ሳይሆኑ ተቃዋሚ ነን የሚሉ አንዳንድ ክፍሎች ደግሞ እንዴት የኢትዮጵያ አንድነት ኃይሎች ተሰባስበንና ተባብረን ህዝባዊ አመጽን በወያኔ ላይ እናስነሳ በሚል ውይይትና ዝግጅት እንዳይደረግ ፋይዳቢስ ርዕስን በማንሳት ተቃዋሚ ጎራውን በማይጠቅም ንትርክ ጠምደውታል። ያገር አንድነት ኃይሎች በቅድሚያ መሰባሰብ ሲገባቸው ኢትዮጵያዊነታቸውን አመረው የካዱ ተገንጣ ኃይሎችን ካላቀፍን በሚል ንትርክ ፈጥረውና ለነዚህ ኃይሎች መድረክ ሰጥተው ጭቅጭቅን አፋፍመዋል። ይታቀፉ የተባሉት ተገንጣ ኃይሎች ዛሬም ቢሆን ኢትዮጵያዊ አይደለንም የሚሉ ከመሆናቸው ሌላ ዋና ዓላማቸው ከዚህ ቀደም ወያኔ ኢህአዴግ ብሎ እንዳወናበደው ሁሉ እነሱም ተቃዋሚ ነን በሚሉት ክፍሎች ተጠቅመው ለግባቸው ለመድረስ መሆኑ ይታያል። ኦነግም ሆነ ኦብነግ ዛሬም ቢሆን ኢትዮጵያዊ አይደለንም ነፃ ኦሮሚያና ኦጋዴኒያን ለመመስረት ሌላ ዓላማና ግብ የለንም እያሉ ተፈጥመው ባሉበት እነሱን ካላቀፍን ብሎ መወራጨቱ ተወደደም ተጠላም የኢትዮጵያን አንድነት ኃይሎች የሚከፋፍልና የሚጎዳ ዝም ከተባለም ኢትዮጵያን ለከፋ ግንጠላ የሚያመቻች መሆኑ አያጠራጥርም። ከዚህ ተያይዞም በታጋይ ድርጅቶች ላይ የተከፈተው አፍራይ ዘበቻ ቅጥረኞችና አንጃዎች ላይ ነፍስ ለመዝራት የሚደረገው ጥረት ያሉ ድርጅቶችን ለማክሰም ተመሳሳይ ድርጅቶችን ፈጠን ብሎ የሚደረገው አደናጋሪ ዘመቻ ያመጹን ቀነቀጠሮ ለወያኔ በይፋ እስከ መንገር የተደረሰው ሁሉ ውጤቱ ትግልን መቀመቅ ለመክተት መሆኑን ሁሉም ዜጋ ማወቅ ያለበት ነው። ዛሬ ኦነግም ሆነ ኦብነግ የችግራችን መፍትሄ አካሎች ሳይሆኑ ችግሮቻችን ናቸው። ከነዚህ ጋር የሚሞዳሞዱት ክፍሎችም የችግራችን አባባሽ እንጂ ሌላ አይደሉም። በጊዜ ሊታረሙና ሊስተካከሉ ይገባቸዋል። በነሱ ተጠቅመው ገንታዎች ከወያኔ ግባቸውን በኢትዮጵያ ላይ እንዲያሟሉ የምንፈቅድ አይሆንም። በወሳኝ ወቅትና በቀውጢ ጊዜ ሐሳዊ መስዮች ይበረክታሉ ተብሏል። መደናገር የለበትም። በወያኔም ሆነ ተቃዋሚ ነን ብለው የባዳንን ተልእኮ ሊያሟሉና ጸረ ኢትዮጵያ ኃይሎችን ሊያሳቀፉን ከተነሱትም ዘንድ የሚነዙትን ትግል አፍራሽ ሴራዎች ማክሸፍ ይጠበቅብናል። ወያኔ ግድብ ሊሰራ ከፈለገ ከሰረቀው ገንዘብ መልሶ ይስራ። ህዝብ በዚህ ወንብድናው ሊተባበረው አይገባም። ተገንጣዮችን አቅፈን ለኢትዮጵያ እንጠቅማለን የሚሉትን ደግሞ ወገን ተሰባስቦ ጠበል ይውሰዳቸው። በወያኔ ላይ ህዝባዊ አመጽ ይነሳ ይፋፋ። ከበቃን ዘመን አልፏል። ወቅታዊው መፈክር ለአመጽ እንነሳ የሚለው ነው። ለኢትዮጵያ ስርየት ለተገንጣዮች ግብ ሳይሆን ተነሱ አመጹ። አለመስዋዕትነት መብትናገር አይከበሩም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
እስ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግርፍ ለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። የጥጋቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስታዊ ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚያ ካለ አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም የአባና ሰፊ ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የሀገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለድ እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ
ህዝብ። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።